ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 5 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ ሐተታ እናሰማለን። ከዚያም በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከጥቂት ቀናት በፊት ክሳቸው የተቋረጠ መሆኑ የተነገረው የዋልደባ መነኩሳትና ሌሎች አብራዋቸው የተያዙ ዜጎች አርብ ሚያዝያ 5 ቀን ተፈተዋል። አባቶቹ ሲፈቱ ባስተላለፉት መልእክት ከኛ ጋር በመከራ ሰዓት ከጎናችን ያልተለያችሁንና ድምጻችንን ለዓለም ሕዝብ ያስተላለፋችሁ በሙሉ የሚከፍላችሁ ሁሉ እግዚአብሔር ነው ካሉ በኋላ እኛ ብንፈታም የታሰርንበት ምክንያት አልተፈታምና መልስ እስከሚያገኝ ድረስ አትለዩን በማለት ጥሪ አቀርበዋል። ከጥቂት ሳምንታት በፊት በሞያሌ የወያኔ ጋዜጦር በፈጸመው ኢሰባዊ ግድያ ምክንያት ከቤት ንብረታቸው ተፈናቅለው ወደ ኬንያ የገቡ ኢትዮጵያውያን በብዙ ሺህ የሚቆጠሩ ሲሆን የወያኔ አገዛዝ በርካታዎች ተመልሰዋል ቢልም አሁንም በኬንያ ውስጥ ባሉ የተለያዩ ካምፖች ከአስር ሺህ በላይ የሆኑ ዜጎች እንደሚገኙ የዓለም አቀፍ የእርዳታ ሰጪ ተቋም አስታውቋል። በየመጠለያ ጣቢያዎቹ የሚገኙ ዜጎች አሁንም በከፍተኛ ችግር የሚኖሩ ሲሆን በምግብና በውሃ አቅርቦት በሕክምና አገልግሎትና በሌላም ከፍተኛ ችግር እንዳለባቸው እየተነገረ ነው። የአውሮፓ ህብረት በቅርቡ በኬንያ ለሚገኙ የሞያሌ ተፈናቃዮች 100 ሚሊዮን ዩሮ ገንዘብ የሰጠ ሲሆን ሁኔታውንና ችግሩን መርምሮ ተጨማሪ እርዳታ ለማድረግ ቃል የገባ መሆኑም ታውቋል። የዛሬ 150 ዓመት ሚያዝያ 5 ቀን አጼ ቴዎድሮስ ከመቅደላ ተራራ ላይ እጄን ሰጥቼ አገሬን ውርደት ውስጥ አልከትም በመላት በገዛ ሽጉጣቸው ህይወታቸውን ያሳለፉበት ቀን በመሆኑ ኢትዮጵያውያን በከፍተኛ ስሜት እያከበሩ ይገኛሉ። በዚያን ወቅት በወራሪው የእንግሊዝ ኃይል በ15 ዞኖችና በሺህ የሚቆጠሩ በቅሎች የተጫኑ የኢትዮጵያ ቅርሳቅርስ ሀብቶች ተዘርፎ ተወስደዋል። በቅርቡ በእንግሊዝ ሙዚየሞች ውስጥ ከተቀመጡት ቅርሶች መካከል የተወሰኑቱ በተወሰኑ እንዲመለሱ ወስነናል የሚል ቃል የሙዚየሙ ኃላፊ በመናገራቸው በርካታ ኢትዮጵያውያን በሁኔታው ተከፍተው ተቃውሟቸውን ማሰማታቸው ይታወቃል። የወያኔ ውጭ ጉዳይ ባለስልጣኖች የመጀመሪያ ቅርሶችን በውሰት መልክ ለማግኘት ስምምነታቸውን ለእንግሊዞቹ ከገለጹ በኋላ የህዝብን ስሜት በመረዳት ስምምነቱን የቀለበሱ መሆኑን ምንጮች ገልጸዋል። ባለፈው ሳምንት የግብጽ፣ የሱዳንና የወያኔ አገዛዝ ባለስልጣኖች ካርቱም ላይ የተካሄደው ስብሰባ ያለ ስምምነት የተበተነበት ምክንያት ግብጽና ሱዳን ብቻ የተፈራረሙበትን ውል በማምጣት ውሳኔ እንዲደረግ በመሞከራቸው ነው በማለት የወያኔው የውጭ ጉዳይ ሚኒስትር ቃል አቀባይ ግብጽን የወቀሰ መሆኑ ታውቋል። ቃል አቀባዩ ማብራሪያውን በመቀጠል ኢትዮጵያ ባልፈረመችበት ክስ ልትገደዳችልም ብሏል። የግብጽ የውጭ ጉዳይ ሚኒስትር ሐሙስ ሚያዝያ 4 ቀን በሳውዲ አረቢያ ሆነው ለጋዜጠኞች በሰጡት መግለጫ በግብጽ ላይ የተሰነዘረውን ክስ አስተባብለው ሶስቱ አገሮች ሚያዝያ 12 ቀን ካይሮ ላይ ተገናኝተው ውይይት እንደሚያካሄዱም ገልጸዋል። የካርቱሙ ስብሰባ ውጤት አልባ መሆኑን ገልጸው ጉዳዩ በስምምነት እንዲያልቅ ግብጽ ከፍተኛ ጥረት እንደምታደርግ አክለውም አብራርተዋል። ኡጋንዳ በእስራኤል አገር የሚገኙ 500 ስደተኞችን ለመቀበል መስማማቷን የኡጋንዳ የስደተኞች ጉዳይ ሚኒስትር ገልጸዋል። ከእስራኤል ወደ ኡጋንዳ የሚላኩት ስደተኞች አብዛኞቹ የሱዳንና ኤርትራ ስደተኞች ሲሆኑ ከፍተኛ ምርመራ የሚካሄድባቸው መሆኑን አብረው ገልጸዋል። የኡጋንዳ መንግስት ቀደም ብሎ ስደተኞች እንደሚወስድ የተሰራጨውን ዜና የካደ መሆኑ ሲታወቅ፣ በአሁኑ ወቅት ግን ለመውሰድ ዝግጁ መሆኑን በይፋ ገልጸዋል። በእስራኤል አገር ከ35,000 በላይ የሆኑ ከሱዳንና ከኢትዮጵያ የመጡ ስደተኞች ያሉ ሲሆን የእስራኤል መንግስት ብዙዎቹን የኢኮኖሚ ስደተኞች ነች በማለት ከሀገር ለማስወጣት ጥረት ሲያደርግ ቆይቷል። የመንግስቱን ድርጊት የሰብአዊ እርምጃ ነው በማለት በርካታ የእስራኤል የእርዳታ ሰጭ ድርጅቶችና የሲቪክ ሶሳይቲ አባላት ተቃውሟቸውን ማሰማታቸው የሚታወቅ ሲሆን ከጥቂት ሳምንታት በፊትም የናታንያሁ መንግስት ስደተኞችን ወደ ምዕራብ አገሮች ለመላክ ከተባበሩት መንግስታት ድርጅት ጋር ያደረገውን ስምምነት መሰረቱ ይታወቃል። አርብ ሚያዝያ 5 ቀን 2010 ዓመተ ምህረት የኮንጎ መንግስት በጀኔቫ ሲካሄድ ከነበረው የዓለም አቀፍ የረጅም ስብሰባ ራሱን ያገለለ መሆኑን ተናግሯል። የፕሬዝዳንት ካቢላ መንግስት ተወካይ ከስብሰባው ራሱን ያገለለው በዓለም አቀፍ ደረጃ ስለ ኮንጎ ችግር የሚወራውና የሚሰራጨው ዜና የተጋነነ ነው በማለት ነው። ለኮንጎ ከተጠየቀው የ1.7 ቢሊዮን ዶላር እርዳታ ውስጥ በዚህ ዓመት ረጂዎቹ ከ209 ሚሊዮን ዶላር በላይ የሰጡ ሲሆን በዛሬው ቀን ደግሞ ከ530 ሚሊዮን ዶላር በላይ ይሰበሰባልም ተብሏል። የኮንጎ መንግስት ችግሩ የተጋነነ ይበል እንጂ በዚህ ዓመት እርዳታ የሚያስፈልጋቸው ሰዎች ቁጥር 13 ሚሊዮን መድረሱንና ከነዚህም ውስጥ 2.2 ሚሊዮን ህፃናት በአልሚ ምግብ እጥረት የሚሰቃዩ መሆኑን የተባበሩት መንግስታት ድርጅት ባለሙያዎች ይገልጻሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሀገራችን ትግሉ የሁሉም ዜጋ ግዴታ ነው። ግልጽ ሆኖ እንደሚታየው ሀገራችን ትግሉ የሁሉንም ዜጋ ተሳትፎና መስዋዕትነትንም እየጠየቀ ነው። ህዝብ እየተባበረ በትግሉ ጨክኖ እየቀጠለ ሲገኝ ወያኔ የሚይዘው የሚጨብጠው ያጣ ሲረድ ሲንቀጠቀጥ ያያየን ነው። ይግዳጅ በውጭ ሀገር ያሉትንም ኢትዮጵያውያን ይመለከታል። የያዙት ዜግነት ሌላም ቢሆን እንኳ ውልደታቸው ከእናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን ያገራቸው እጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። አገር ምትክ የለሽ እናት ናትና ማንም ምን ጊዜም ሊረሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን እናቱን አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም አገራችን ላይ ዘረኛ ጉድ መጥቶባት ፍዳ ስትከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል፣ ይነካኛል፣ ይከነክነኛል፣ ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ አገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ አገር ላቡን አፍሶ ተሰቃይቶም ከሚያገኘው ገንዘብ ዘመድ ቤተሰብ መርዳት በሚል በውጭ አገር ያለው ኢትዮጵያዊ ከሚልከው ገንዘብ ወያኔ ከ4 ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ አገር ያሉ ዜጎች ወደ አገር ተመልሰው አገር ይረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገድለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ አገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተ ክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀብ በሚገባውና ወያኔ ሊጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይለግማል እንዲሉ ያስጠቃል እንጂ አይጠቅምም። በውጭ አገር ያሉ ዜጎች ለአገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍርበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደል። ሞት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ አገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምህርትና ስራቸውን እርግፍ አርገው ትተው አገር ገብተው ትግል ተቀላቅለው የተሰውትን ጀግኖች ያስታውሷል። የአሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱት እህቶቻችን ባብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ የወጡ ናቸውና ገንዘብ አትላኩ የሚለው ይከብዳቸዋል። በሎተሪና ሌላም መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥበጣ ተልእኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገረዳድ ኢትዮጵያውያን የትግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ጸረ ወያኔ የሆኑ የህዝብ ትግል አካልና አጋር የሆኑ ዜጎች ሞልተዋል። ያቅማቸውንም ሲያደርጉ አይተናል፣ መሰከረም ነን። በዚያው ልክም ቁጥራቸው ትንሽ ቢሆንም በፖለቲካው የሚነግዱ ስግብግቦችና መንታፊዎች ፈልተዋል። ምሁር አስጠሊዎች፣ አጸያፊ ዶክተርና ፕሮፌሰሮች እነማን ማለቱ አያስፈልግም። 27 ዓመታት ሙሉ አይተናቸዋልና ፋሽስቱን ስርዓት ናፋቂዎች፣ በሰማዕት ደም ቀላጆች፣ የታሪክ ላጲሶች፣ ጠባቦችና ትምክህተኞች፣ ህዝብን ከፋፋዮች፣ የጥላቻ ፋብሪካዎች፣ የመርህ ደላላዎች፣ ጥቅመቢስ ምሁራን፣ እነዚህ በየጊዜው የህዝብን የአገር ወዳዶችን ትግል ሲያደናቅፉና ባይሉትም ለወያኔ ሲጠቅሙ ባሽተዋል። ዛሬ ከስሜታዊነት ርቀን ማን ለአገር ቆመ፣ ማን አገርን ሊከፋፍል ሊያጠፋ ተራወጠ፣ የትላንቱን ሳንረሳ የዛሬውን በሚገባ ብንመረምር ሁሉም ግልጽ ሆኖ ይታየናል። ደጉም፣ ከይሲውም፣ ሾሁም፣ አበባውም ያው የተለምዶ የህብረተሰቡ ቅራኔ ነጸብራቃልና በጅምላ መመልከቱ ትክክል አይሆንም። በውጭ አገር ያለውን ዜጋ ግዳጅ ስናነሳና ወቀሳም ስናሰማ በተለየ ሃይማኖት መሪዎችን ከምዕመናን ባልተናነሰ መውቀስን ልናልፈው የማንችልናል። በውጭ ሆነው በአገር ያለውን የወያኔ ሲኖዶስ የሚከተሉ አሉ። ማዕቀቡ ቀርቶ ለወያኔ ገንዘባቸውንም ጸሎታቸውንም አሳልፈው ይሰጣሉ። ካህናት አርአያ ወይም የአቡነ ጴጥሮስ ተከታዮች ሊሆኑ ሲገባቸው በንዋይና ጥቅማጥቅም እየተጠለፉ ለወያኔ ሰለባ ሆነው ይከፋፈላሉ። የሚያሳዝነው ደግሞ ይህ ልዩነት አንዳንዴ በጎሳ ብሔረሰብ ልዩነት ሆኖ ሲገኝ ነው። ጸረወያኔ ሼኮች ነን ብለው ጠባብነትና ጎጠኝነትን ሰባኪዎችም አሉ። አገራችን ጨቅላ ህፃናት የሚንከባከባቸው አጥተው በየመንገዱ ሲያድሩና ለበሽታና ስቃይ ሲጋለጡ በአንድ ከተማ ምዕመናን በብዙ ሚሊዮን ዶላር ቤተክርስቲያኖችን ያቆማሉ ይገዛሉ። በእነዚህ ውድ ህንጻዎች ካልሆነ አታገኙኝም ሲል ፈጣሪያቸው ተናግሮ ከሆነ እኛ እስካሁን ያስነበበን የለም። የተራቡ የታረዙ ወዘተ ብዙ ሚሊዮን ህፃናት እጓለ መውታን የሆኑና አባትናት ያጡ ብዙ ሚሊዮን ንጹህ ህፃናት በአገራችን እርዳታ ያለህ እያሉ እየጮሁ ሚሊዮን በሚሊዮን አውጥቶ በባዕድ አገር ግንብ በግንብ ላይ መግዛት አገር ወዳድነትን ምንም የማያሳይ ስምሪት ነው። ሃይማኖተኛነት ሊባል የሚችልም አይደለም። ይህን በማለታችን ያው እንደተለመደው ሃይማኖትና ቤተክርስቲያን ተነካ በሚል ውግዘት ላይ ተሰማርተው ግዳጃቸውን የሳቱ ክፍሎች ሊወቅሱን እንደሚጥሩ አላጣነውም። እውነትን ተናገሩ ግን ክቡር ቃልና እዝ ነው ባይነን። ወያኔ በከፈተው ወይም በያዘው ቤተክርስቲያን የወያኔን ሲኖድ በሚቀበል ቤተክርስቲያን ከወያኔ ጋር በሰመረ መስጊድ መገኘት ከቶም ክልክል መሆን አለበት። ማዕቀብ፣ ይህ በሀገር ቤትም መከተል ያለብን እርምጃ ነው። ማዕቀብ ስንል ፍጹም ነው። በወያኔ ንብረትና ምርት ላይ ማዕቀብ ባልነው ልክ በራሱ በወያኔም ላይ ማዕቀብ አስፈላጊ ነው። በወያኔ በዓል ላይ አለመገኘት፣ ወያኔዎችን መራቅና ማራቅ፣ የህዝብ ጥላቻ እንዲሰማቸው ማድረግ፣ ይህ ዘረኝነት አይደለም፣ የፖለቲካ ተቃውሞ ገጽታ ነው። በደቡብ አፍሪካ ሶዌቶ ለምሳሌ ህዝቡ የቤት ኪራይም ሆነ የውሃና የመብራት ዋጋ አልከፍልም ከማለት አልፎ ከስርዓቱ ጋር የገጠሙትን ሱቆች ሁሉ ማዕቀብ አድርጎባቸው ነበር። ወያኔዎችን ማግለል ይህ ነው። በወያኔ አውቶቡስ አለመሳፈር ወዘተ በተቻለበት ሁሉ የሚለውን የግድ መጥቀስ እንዳለብን ግልጽ ነው። ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮር ነው። ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም የአገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም። የወያኔ ጤፍ እንጀራ ባይበላ ይቅር፣ ቢራውን ባይጠጣ ይቅር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል። ይህ አቋም ተይዟል? የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል? ከወያኔ ሲኖዶስና የእስልምና ተቋም ጋር እርቅን ፍለጋ ደፋ ቀና ሲሉ አልታዘብንም? ሁሉም ተብሏል። ዋናው ቁም ነገር ግን ወያኔ ላይ ማዕቀብ እናጠናክር የሚለው ነው። ለወያኔ በወያኔ በኩል ገንዘብ ላለመላክ እንሞክር፣ በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል። በወያኔ ምርት ላይ ማዕቀብ፣ በራሱ በወያኔና በጭፍሮቹ ላይ ሙሉ ማዕቀብ። በወያኔ አየር መንገድና መደብሮች ላይ ማዕቀብ፣ የወያኔን እንጀራና መጠጥ የሚሸጡት ምግብ ቤቶች ላይ ማዕቀብ፣ በወያኔ ላይ ማዕቀብ። እስቲ ይህን የህዝባዊ ትግል አካል የሆነውን ማዕቀብ ስናደርግ እንታይ። አገራችንን እንታደግ፣ ሀገራችንን እናድን። ኧረ ወያኔው የጋራ ትግላችን ይጠናከር። Yeah, that's it.
ዘመድ ወዳጅ ጓዶቼና ፈቋሲ ይለቤ ፈጣለ ወዳጅ አገር ትዝታ አይረሳ ምንጊዜ ባዘን በድህታ ራባቴ ትምህርት ቤት ጥሩ መምህር የውቀት ባለቤት ማበልጠኛው መልካም ጎረቤት ያስጨንቃል በትዝ ጣጣ በናቆትሜ በናቆትሜ የሀገር ትዝታ የና
ያፈክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክክ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ሬዲዮ አዘጋጆች በወያኔ ላይ የተጀመረው አመጽ በምንም አይነት መቆም መቀስቀስ የለበትም። ዋናውና የህዝብ ጥያቄዎች አልተመለሱም። የትግል መፈክሮች አሁንም ብዙና ያው ናቸው። ሁሉም የፖለቲካ ስረኞች ይፈቱ፣ የኑሮ ውድነት ይቀንስ፣ ደሞዝ ጭማሪ፣ መሬት ነጠቃውና ቤት ማፍረሱ ይቁም፣ ነፍሰ ገዳዮች ለፍርድ ይቅረቡ፣ አገር ዘራፊዎች ለፍርድ ይቅረቡ፣ የትግሬ የበላይነት ያክትም፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ያርሶ አደሩና ላባደሩ ጥያቄዎች ምላሽ ያገኙ የሚል የማያቋርጥ የተቃውሞ ሰልፎች ሊኖሩ ይገባል። ችግሩ መሰረታዊ የፍራተን ለውጥ ጠያቂ እንጂ በጉልበቻ ቅያራ ነፍጥ የሚያገኝ አይደለም። ትግሉ ተፋፍሞ ይቀጥል ነው ዋናው መፈክራችን። ይህን ክደው ከወያኔ ቅርጫ ሊገቡ የተነሱትንም ማን ሆኑ ማን በጥቅሉ ማውገዝና ከህዝብ ጎራ መነጠል ማራቅ ያስፈልጋል ሲሉ ዳዊት ብርሃኑ ከኦስሎ ኖርዌይ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን ውድ ፍኖቶች፣ አክብራችኋለሁ፣ ወዳችኋለሁ። በመሆኑም ሰላሙን ሁሉ እመኝላችኋለሁ። ከዛሬ 45 ዓመታት በፊት በወጣትነት ዘመኔ ባኛየውትን በጆሮ የሰማውትን ላካፍላችሁ። ወቅቱ የንጉሱ አገዛዝ ዘመን ነበር። በየዓመቱ የአድዋ ድል መታሰቢያ በመላ አገሪቱም ይከበር ነበር። በመላ አገሪቱ በሚገኙ ከተሞች ህዝቡ ወደ አደባባይ ወጥቶ ያከብረውም ነበር። በዚህ በዓል ላይ ባድዋና ማይጨው ጦርነቶች ላይ አገራዊ ግዴታቸውን በአግባቡ የተወጡ ጀግኖች፣ ጦር ጋሻ ጎራዴ፣ ጠበንጆቻቸውን ይዘው ወደ አደባባይ ይወጡ፣ ይፎክሩ፣ ይሸልሉና ያቀራሩ ነበር። የጀግና ውሏቸውን በደንብ የሚያቁላቸው ከእያንዳንዱ የገቢር ሽለላና ፉከራ ስንኝ በኋላ ለካ 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 አውቀዋለሁ እያሉ የሚመሰክሩላቸው እንደነበሩም አስታውሳለሁ። በአንዱ ዓመት የአድዋ በዓል አከባበር ስነ ስርዓት ላይ ተከስቶ የነበረው ሁኔታ እስከዛሬ ይታወሰኛል። ትውስታዬ ዛሬም በተግባር ተመሳሳይ የሆኑ ኩነቶች ሲገጥሙኝ የበለጠ ከማስታወስም አልፎ አሳፋሪዎች ዛሬም እንዳሉ ታሪክም እየተደጋገመ መሆኑም ይታየኛል። ትውስታውን ላጫውታችሁ። እነዚያ ባድዋና በማጨው ጀብድ ፈጸሙ የነበሩ አርበኞች ፉከራና ቀረርቶ ለሚያዳምጠው ወኔ ቀስቃሽና ስሜትን የሚያግድ ነበር። የነዚህ ጀግኖች ቀረርቶና ፉከራ ያማራቸው አንድ ግለሰብ ከበዓሉ ታዳሚዎች ፊት ለፊት ከሚታየው መድረክ ወጡ። ፉከራና ቀረርቶን ቀጠሉበት። እኒህ ሰውዬ ግን ቀድሞአቸው እንደነበሩት ጀግኖች ፉከራና ቀረርቷቸው አልደመቀም ነበር። لكا أقوالو لكا أدرقوالي يالا يمي مسكر مال نبر بمحال بسكنو ستتا باربني نتاچو سمن نازن ناچو جننو نگرگن بسراتو ودداري تغفترو مهناچو من نگر لاچو عربنيا بنددسو نتاچو يتنكتكتا ودمترك موتاتاچو تاوسنيا بزياتش مدرك لاي بلتو ياسموات قالم اترساني من مويالنا أهون ميدقمو من مويالنا إلالو يساو يون باندان مغلط عاتشو نببر يجغن نتولو يلهم مالت عاتشو نببر بجغن نتولوهم لاي على ينهم ببوتوال نبركم مالت عاتشو نببر كسامونو بوياني ريديو تابيوش تلفزيون تابيوش بميازاق جاتشو مدركوش يزمنو كاديوش نا بانداوش عاج عطانا هو كاتا يبركتان امتاتو ودا أربع مستامت ودوالا قوتوتو يانن يلجن نتوستينا جاربين من مويالنا يتوبي عزف كولا تسمن تامة تمرت جمرونة تكتاتا يامتات مرارنا مسوا اياكي هنا تقلق كايدوان يهي هزب تقل يويانين مندر مربشو سلطانون مانغج عقشو عليه ميبال قد دادل على مرام دل سالنين سلطان انجلق اسقددوال يويانينم غورا كفافلوال ارسبر ساتشو ماناكسوال بهاي لمرام دل سالنين متكن دكتر عبي يحمد عراتنياو يويانين زمن تقلق ميستر جون اسقددوال كذي لاي لسمر بطي ميقبا قد ديت دقاقام يكتت تقبار بانلفو تايا سبات تامتات يفصامو كادينا باندوج سمونون يتنجاجو يتجواتوا موناتشون بانكرو من ملكت بچاساون ونيتاتشون بطمونا مكتاتنم تقبيدو باينين باسراز تقيمتو سمانيا سوستامت همرت ملسن ناسا ياسن لجوجي ناتشو بلو كامت عدك واتشو مكاكل مسفنو لدماريام اسكو التاتو كدتو ويم لدتو عيالو يالونا بفيتاتشو باندبتاتشو ويانين بمامو قسي متاوقو كاريوش سلا دكتر عبي ممارات سجو مسمات يتاريك دي قموشي يونا يتاقينو بمسالتو هيدا مالام دسالي زاري باللن بتجبات ويتا بدكتر عبي يحمدين دي تاكا يهزب تقل اسقداج اندهونا مكار تلك ستتم كدتم نو يشو شر يوياني ودكتوازي مامنو كان لدتنا كبروفيسر مسفن بقلي يمليو بهون وقت يا دكتور عبيين يقلس بنان عالكبم عالندمم البروتكا ساينس انساسابا مهنن ان مسفن لدتن يليلو التمساسين يقلس بنان باتاني كاومان يا دكتور عبيين شو متي عمدتا ويهزب تقل مون المكان بتشاسا هون مك اماتمنو ويم يهزب تقل الماداكمنو يهزب انت ياكي وياني وقد وياني سلطان لكك انجي عبيين تقلع من السرادر قنالين من المادلم ولتنيا درجة يقل سبنا قنباتانا قنت لديمقراسي سرات قنباتا تلق قاريتانو لديمقراسي تقرنو بمسفن والدماريام لجي يتبالسي موكاشين برو ملس بچنيا فلاج قولاج كادر ربو تبركاتانا قرو تست يقل سبنا قنتونا وياني وش بزمتانا ملكاتشونا ملكاتشو مونو مزنقاتي اللبتم بتجمالي بني لني ملكام بلوتكينيا مالت يتوار تقلق من القرمادراك بچاد اللم كتغبار غار شكنا جمنجي دكتور عبي بركات ملكام ملكام نغروچن تناغروال او تناغروال يتغبار درجيتوچن غنا غنا يقرالو يتغبار كنبونوچ غزياچون ييتبقو سيكناغونو ود غيب سيدرسو اون تايم الو تايم استياتوچن مسطت لپوليتيكا فجوتا تقامي اغبابنت يالو يونا كزي انصار متتايت ممزل سيغباو يسمونو بيمغنانيا بزوانو منچاچات يهزبن تگل لمقمات ويم لما كولاشيت يميدرك قدمونيتا مونون باصنوت ممرمر يكبال ايتوبيا حزب يديموكراسي تياقيوچ يلونا تياقيوچ ناتشو تياقيوچو يويانين كسلطان موجد يتايقالو كلهم يپوليتيكا سرنوت يالا منن قدما هناتا يفطو يلال لمبتاچن بتاگلن يتاوجبن اشكواي غزاوچ باشكواي ينسا يحزب تياقينو يشغل منغس مقواقوام ياغراچن قلف چغروش مفچا مسارياچن سلونا يشغل منغس يقواقوام يهزب قداوتشنا ياغراب تزرافيوش بهج يتاكو وزتا مسوات النفن ياسكفلو يهزب تيجايوشناتشو ماد بس بساون قلتشونا ملاش نشالو بمان نيوم يهزب تقولو مكتل بچنيو يهزب تيجاكي ملاش اوالا جمبتينو تقلاتشن يكتلال قللات بايسا كافتشي
تكتاون مدعكت ياغنينو كا فيسبوك قدفاتشنو آهادو ماريي كا مكسيكو يلاكودنو سلام إثيوبياويان سلام فنوتوج اندامن سانبتاتشو ክብር ምስጋና ለኢትዮጵያ አምላክ ይሁን። ፈኖታዎች ይህችን ደብዳቤ የመጀመሪያ ከእናንተ ጋር የምትታገናኘኝን ጽሑፍናትና ከተቀመች ላይ ያራብቁልኝ። እነሆ እንደው ይሄን ሰው አንድ የሚለው ይጣ ፖለቲካውን 10000 ሜትር ወይም ማራቶን አደረገው እንዴ? ስለማን እያወራሁ እንደሆነ የተግባባን መሰለኝ። ይህ ሰው ትላንት ፖለቲካ ለአፍሪካውያን ቅንጦት ነው ያለን ሯጭ ዛሬ ማንነቱ በደንብ ያልተጣራ ያልተለየውን ጠቅላይ ሚኒስትር እባክህ ስራ መስራት ከፈለክ ሶሻል ሚዲያውን አፍን ብሎ ህዝባችን የሚተነፈስበትን ብቸኛ መገናኛ ሊያዘጋው አፉን ከፈተብን። ይህ ሰው ከዘመናት በፊት ባሉኝ የደብተሮቼ የፊት ገጽ ላይ ሳየው ወደር የሌለው ደስታና ኩራት ይሰማኝ ነበር። የኢትዮጵያ ህዝብ ከቦሌ አይሮፕላን ማረፊያ በአክብሮት ሊቀበለውና ሊያሞግሰው እቤቱም ድረስ አወድሶ ሊያደርሰው ወዷል። አይ ሃይሌ አስተሳሰበው ምን ያህል ቢጠብ ቢሆን አፍ ሲከፈት ጭንቅላት ይታያል ያሉት እውነት ነው። እኔ የምለው ህዝብ መቸገሩን ሳታይ ቀርተህ ነው? ህዝብ መጠማት፣ መታረዝ፣ መድማት፣ መሞቱን ሳታይ ቀርተህ ነው? ትላንት አለፈልህና ህዝብን ትዘልፋለህ፣ ትክዳለህ? ህዝብ አንክሮ ሳይተፋህ ተመለስ፣ አለበለዚያ ከኑግ ጋር የተገኘች ሰሊጥ ትሆናለህ። አሃዱ ማርዬ ከሜክሲኮ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት። በመጀመሪያ ደረጃ ሰላም እንደምን ከርማችኋል ፍኖቶች? በዚሁ አጋጣሚ ለመላው ክርስትና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ ሰሞኑን ስላለው እንድምታ ምን ትላላችሁ? ኮንግረስ ኤችአር 128 ያሳለፈው ውሳኔ በእኛ በኩል ወቅታዊ አይደለም ይላል ወያኔ። ለምን ይሄ ሆነ? እኛ ገና ብዙ መግደልና መዝረፍ ይጠበቅብናል። እኛም በአሁኑ ሰዓት ሰላማዊ ወንበር ለውጥም አድርገናል። ጩኸታችንን ከንቱ አታርጉብን ባካችሁ እያለ ይገኛል። የሰብአዊ መብት መከበር ዋናው መስፈርት ቢሆንም የሰብአዊ መብት የዜጎችና የፖለቲካ ብቻ አይደለም፣ እንዳውም የማህበረሰብና የምጣኔ ሀብት መብቶችን ክፍፍል ማለት ዜጎች በልተው የማደር ጉዳይ የሰብአዊ መብት ጉዳይ አይደለምን? የኢትዮጵያን ኢኮኖሚው እንዳለ ተቆጣጥሮት አዲስ ጠቅላይ ሚኒስትር ቢል ማን ይሰማዋል? ወያኔ በመላ አገሪቱ ፈጣን እድገት ጎዳናም ተደርጓል ይላል። ለእኛ ለኢትዮጵያን በጎ አመለካከት ላለን ግን የሀገራችን ህልውና በአደገኛ ሁኔታ ላይ መውደቋ፣ ህዝብ በረሃፍ እየረገፈ መሆኑ፣ ዜጎች የመስራት ዋስትና አጥተው ከስራቸው ከሀገራቸው መፈናቀላቸው፣ ለልመና ለስደት መዳረጋቸውና ጠንካራ የኢኮኖሚ ተቋማት በመፈራረስ ላይ መሆናቸው ነው የሚታየን። የዚህም ውጤቱ ምን እንደሆነ ነጋሪ አይሻልም። አሁን ወያኔ እየተብረከረከና እየተንበረከከ ያለው በዚህ በህዝባዊ አመጽ ነው። በህዝባዊ ትግል ውስጥ በታሪክ ጎታች በታሪክ አራማጅ መካከል በሚካሄድ ትግል ሚናን ባለመለየትና በውዥንብር ውስጥ በመግባት አንግባ ስላልሆነ መስዋዕትነት ህይወታችን ያሳለፍን አካለ ጎደን ሆኖ የቀሩ ብዙ ዜጎች መኖራቸውን እወቁ እንላለን። የትግል መስመራቸውን ለይተው ኢትዮጵያዊነትን አቋም ኖሯቸው ዘር ጎሳ ሳይለዩ የሞቱ ወገኖቻችን አላማቸው ስለሆነ በተለይ ኢትዮጵያዊነት የሆነ የትግል ሞታቸው ህብረተሰቡን አስተምሮ ሌላ ጀግና ፍርቶ እስካሁን ድረስ የጠፋበት መጥፋት አይደለም መለምለም እንጂ፣ በተለይ የኢትዮጵያን ህዝብ አመጽ ስንመለከት ከወትሮ እጅግ ፈጣን ነው። ምክንያቱም ከጎሳዊነት ትግል አሁን ወጥቶ አመጹ ህዝባዊነት ወይም ኢትዮጵያዊነት ስለሆነ ስለተጀመረ አመጽ አመጽ ይሸታል። የፈጠነው በሁኔታዎች መባባስ ምክንያት ነው። ሰዎች ጭራውን እንኳን ለመያዝ እየተሰናቸው ጊዜ በማይሰጥ ምክንያት እየተንጠባጠቡ ነው ያለ። ስለዚህ አሁን በተለያየ የኢትዮጵያ ሀገራችን ክፍል እየተደረገ ያለው የጎሳ ትግል ወደ ህዝባዊ ትግል ተመልሶ የድሉን ትግል ጥግ እያደረሰም ይገኛል። ውዥንብር የተሞላበትን የወያኔ ንድፈ ሐሳባቸውን ለማስፋፋትና የጥገና መንግስትን ለማቋቋም እንዲሁም በተዘዋዋሪ መንገድ ለእጅ አዙር ቅኝ አገዛዝ ሰፊው የኢትዮጵያ ህዝብ ይስማሙበት ከነሴራቸው አፈር ተበትኖባቸዋል። አሁንም ይቀጥላል። አሁን በኢትዮጵያ ህዝብ ላይ የሚደርሰው ግፍና በደል፣ እንግልት፣ ስርዓትና ብሎም በተለያዩ በኢትዮጵያ ሀገራችን ክፍል ህዝብ ላይ በሚደርሰው ግድያ በብዙ አወቅሁ ባይና ተብለጥላጭ እንዳይምታታና የትግል አቅጣጫውን እንዳይስት ጥንቃቄ ያስፈልጋል። ስለሆነም አሁን ወያኔን አስወግዶ በይዘትና በቅርጽ ኢትዮጵያ መተካትና መገንባት ሲቻል ብሎም በመጨረሻ የደብዳቤ መቋጫ የሚሆነው ህዝባዊ መንግስት ጠንካሪ የሚመሰረተው ከህብረተሰቡ ጋር ባለው ጠንካራ የመተማመኛ የፖለቲካ የመገንባት ውጤት ሲሆን ነው። ዳዊት ተመስገን ከኖርዌይ።
ሰላም ፍኖቶች እንዲሁም የፕሮግራሙ ተከታታዮች ወያኔ የግፍግድያውን ቀጥሏል። አዋጅ ታወጀ አልታወጀ ምንም ጠባዩ ሲቀይር አልታየም። 27 ዓመት አብረውት የቆሙት ዛሬ በስተርጅና ተለውጠውና የሚያስገርመው ደግሞ ወያኔን ተጻረው ለለውጥ ይቆማሉ ብሎ ማሰብ መቃጀት ነው። ስብስቡ ከ1981 በፊትና በኋላም የለየለትና የበሰበሰ ጸረ ህዝብ ስብስብ ነውና በዚህ ውስጥ ጥርስ የነቀሉት ባዛውንትነታቸው ሌላ ይዘት ይኖራቸው አይችልም። አሮጌው ሻ አዲስ ጨዋታ አይለምድም ይላል እንግሊዝ። ማብ ይወልድማ የሚለውም መነሳቱ ቦታው ነው። በኢትዮጵያ አምላክ መጃጃሉን እናቆም ሲሉ ሙልጌታ አበበ ከማንቸስተር እንግሊዝ አገር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን ለሁላችሁም እጥራሳችኋለሁ። ዘረኝነትና ጠባብነት በመድረክ ላይ በተፈጠሩ የሰዎች መብት ክብር ጥሰት ላይ ያደረሱት ግፍ በቀላሉ የሚገለጽ አይደለም። የደቡብ አፍሪካው የዘር መድሎ በጥቁሮች ላይ ያደረሰው የሰቆቃ በትር ቁስሉ እስከዛሬ ሙሉ በሙሉ ድኗል ማለት አይቻልም። የዘመናችን የስልጣኔ ቁንጮ በሆነችው አሜሪካም ይኸው የዘረኝነትና የጠባብነት መርዝ መወገድና መዳን አልቻለም። ዘረኝነትና ጠባብነት ምንም አይነት ህክምና ከማያድነው ከካንሰር ህመም ጋር በእጅጉ ይመሳሰላል። እንኳንስ ህመሙ ጠባሳውን ለማዳን የሚወስደው ጊዜ እጅግ ረጅም ነው። በኢትዮጵያ የተፈጠሩ ዘረኞችና ጠባቦች ጸረ ኢትዮጵያ፣ ጸረ ህዝቧና ጸረ ዲሞክራሲ ናቸው። እነዚህም ቡድኖች እንደዚህ ለማለት የተገደድነው ከምንም ተነስተን አይደለም። ምክንያታዊ ካልሆነ ከጭፍን ጥላቻ መነሻ የተደረገ ድምዳሜም አይደለም። በዚህ ተግባር የተሰለፉና ለዚህ እኩይ ተግባር እንታገልለታለን ከሚሉት እነ ሻቢያ፣ ወያኔ፣ ኦነግ፣ ኦብነግ ወዘተ አላማና ተግባር የተረዳነው እውነት ያስተማረን ስለሆነ ነው። ኢትዮጵያና ህዝቧ ዛሬ ለደረሱበት አስከፊ ገጽታዎች በምክንያትነት ከሚጠቀሱ ቡድኖች ውስጥ እነዚህ ወገኖች ተጠቃሾች ስለሆኑ ነው። ቀደምት የታሪካችን አሻራ የሚነግረንና የሚያረጋግጥልን እውነት ቢኖር የዛሬዋ ኢትዮጵያ ኤርትራን ጨምሮ በቀደምት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን እንዲሁም ከነሱ በፊት በነበሩ ትውልዶች አጥንትና ደም የተገነባች ሀገር መሆኗን ነው። ቀደምት አውራሾቻችን ይችን ታሪካዊት ሀገር ሲገነቧት መንገዳቸውን ሁሉ አልጋ ባልጋ እንዳልነበረ ያለፉበት ታሪክ ያስቀመጠው እውነት ነው። በተደጋጋሚ የባዕዳን ኃያላት ጥቃት ተሰንዝሮባቸዋል። የሀገራቸው ዳር ድንበር ለማስከበር የህዝባቸውን ነጻነት ላለማስነፈር ደምና ጥንታቸውን ገብረው የዛሬዋን ኢትዮጵያ ወይም ከ1983 ዓመተ ምህረት በፊት የነበረችዋን ኢትዮጵያ አስረከበውናል። የውጮቹ ወራሪ ኃያላት ተግባር ጋብ ሲል ደግሞ ከውስጥ በሚነሱ ፈላጭ ቆራጮች የኢትዮጵያ ህዝብ ፍዳውን አይቷል። ተገፍቷል፣ ተጨቁኗል፣ ተዘርፏል። የውስጥ አምባገነኖች ለስልጣን ሲሉ ባደረጉት እርስ በርስ ግጭት የታችኛው ህብረተሰብ ክፍል አልተነካም ወይ ጉዳት አልደረሰበትም ማለት አይቻልም። በዞኖቹ ግጭት ተጎጂ ሳሩ እንደሆነ ሁሉ በአምባገነኖች ተጎጂዎቹ ህዝብ ነበር። በተለያዩ የህብረተሰብ ክፍሎች ላይም የተለያዩ የብልሹ ስርዓቶች ጅራፍ ጮሆባቸዋል። የህዝብ ለህዝብ ጭቆና ወይም የህዝብ ለህዝብ ግጭቶች በጎላ መልኩ ለመከሰቱ በግል ማስረጃ አላገኘሁም። እነዚህ በአገራችን የተፈጠሩ ጠባቦች፣ ዘረኞች፣ ጸረ ኢትዮጵያ፣ ጸረ ህዝብና ጸረ ዲሞክራሲ ሆነው የተሰለፉበት እነዚህን አኩሪ ታሪኮቻችን ወደ ጎን በመተው ወይም የታዩ ደካማ ጎኖችን እየነቀሱ በማውጣት ወይም የፈጠራ ታሪኮችን ወዘተ በመደራት እንደሆነ ታሪኮቻቸው መሰክሩባቸዋል። የሻቢያ በትግል ማጠንጠኛው አድርጎ የተነሳው የኢትዮጵያን ህዝብ ቅኝ ገዥ የትራንዚት ደግሞ ቅኝ ተገዥ አድርጎ በማስተማርና በመቀስቀስ ነው። የኢትዮጵያና የኤርትራ ህዝብ ግንኙነት ግን በዚህ መልኩ እንዳልነበር ታሪካቸውም ህይወታቸው በተግባር ያየ ጉዳይ ነው። ሻቢያ ወያኔ ግጭት ሳቢያ ሁለቱ ህዝቦች እንዲለያዩ በሻቢያና ወያኔ ሲወሰንባቸው እና ስንብቱ ሲካሄድ የነበረውን ወንድማዊና እህታዊ መሸኛት የነበረ ለቅሶና ሀዘን ማስታወስ ብቻ በቂ ነው። ጸውም ሆነ መለያየቱ የወያኔና ሻቢያ እንጂ የህዝብ ለህዝብ እንዳልነበር እንኳንስ ሁለቱ ህዝቦች ሁለቱ ጭራቆች ወያኔም ሻቢያም ተንቀቋቁታል። ወያኔም ቢሆን የትግል ጥንስሱን ወደ ጀመረበት ደደቢት እንደገባ ወዲያው በትግል ማኒፌስቶ የትግሉ ግብ ትግራይን ከኢትዮጵያ አስገንጥሎ ነጻ ትግራይ ሀገር መገንባት ግብ አድርጎ ነበር። ወያኔ በፈጣሪው ሻቢያ ህሊና ደስ እንዲለው እንዲሁም ጸረ ኢትዮጵያዊነቱን ለማጠንከር በኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ነው ብሎ እውቅናን መስጠት ብቻ ሳይሆን ጸረ ኢትዮጵያዊነቱን ወደዚያው አሳውቆ ነበር። ወያኔ የትግል ጥንስሱን ሲጀምረው በጠላትነት ያስቀመጠው የአማራ ህዝብን እንደነበር ሰነዶቹ ያረጋግጣሉ። ኦነግም ሆነ ኦብነግ ከሻቢያ ከወያኔ አመለካከት የተለየና መልካም ነገር ለኢትዮጵያና ህዝቧ መልካም ነገር አለመሆኑን ነበር ለማለት አይቻልም። ተወራሪዎችና ቅኝ ገዢዎችንም የሁለቱም ድርጅቶች ጩኸት ነበር። ጠባብነት በስሜት እንጂ በህሊና የሚወሰን አይደለም የሚባለው አባባል ከኦነግ አቋም እውነትነቱን መረዳት ብቻ ሳይሆን ማረጋገጥ ይቻላል። የኦሮሞ ህዝብ ዲሞክራሲ ስርዓት እውን መሆን በኢትዮጵያ ምድር እየጠበበ በመምጣቱ ተጎጂ ይሆን እንጂ የአንድ ሰው አንድ ድምፅ የዲሞክራሲ መርህ እውን ቢሆን ከማንም በላይ ተጠቃሚ የሚሆነው የኦሮሞ ህዝብ ነው። ዛሬ በአገራችን በማይድነው የጠባብነት ነቀርሳ ህመም ታማሚዎቹ ተምረናል፣ ዶክተር ፕሮፌሰር ሆነናል የሚሉ ወገኖች ሆነው በመገኘታቸው መማር ለጥፋት ከሆነ መማር ሀገር ለመበታተን ከሆነ ምን ዋጋ አለው ቢባል ከምኑ ላይ ነው ስህተቱ? አዎ ሀገራችን በውስጧ የተለያዩ ልዩነቶችን ይዛለች። እነዚህ ልዩነቶቻችን አብረን እንድንኖር የማያደርጉን አይደሉም። ታላላቆቻችን ልዩነቶቻቸው እንዳሉ ሆነው ተቻችሎ የኖሩባት ሀገር ነች። ባለፉት 50 ዓመታት ውስጥ የተፈጠሩ ጠባቦች ኢትዮጵያን ተቻችለውና ተግባብተው በሰላም እየኖሩ ለአብሮነታቸው እኩልነታቸው መሰረት የሆነውን ዲሞክራሲያዊ ስርዓት ለማስፈን ተባብረው እንዳይታገሉ እንቅፋት ሆኖባቸዋል። ከኢትዮጵያ ህዝብ ወቅቱ ዛሬ የሚጠይቀው የወያኔን አፋኝ አገዛዝ ተባብሮ መታገልን ብቻ ነው። የብሔር ብሔረሰቦች መብት መከበር ክርክር የማይከፈትበትና የዲሞክራሲ ጥያቄ አካል መሆኑ ሁሉንም ወገኖች ያግባባል ያስማማል። ልዩነት የሚፈጠረው የብሔር ብሔረሰቦች ጥያቄ እንዴት ይፈታል በሚለው ጉዳይ ነው። ኢትዮጵያውያን ቅኝ ገዢና ቅኝ ተገዢ የነሻቢያ ወያኔ ኦነግ ወይም ኦብነግ የልብ ሁለት ታሪክ ነው። በሌላ በኩል የአንዱ ብሔር ህዝብ ለሌላ ብሔር ህዝብ ጠላት ነው የሚለው የእነዚህ ቡድኖች ከመሬት የሌለና ያልነበረ የውሸት ውንጀላ ነው። ይህንን ሁሉ የውሸት ታሪክ ከሚደርሱ ይልቅ በሀገራችን ላሉ መሰረታዊ ችግሮች ሁሉ መፍትሄ በኢትዮጵያ ዲሞክራሲ ስርዓት እውን መሆን ነው። ለዚህ ደግሞ የሀገራችን ኢትዮጵያ ህልውና ሳይነካና በሀገር አንድነት ዙሪያ በሚደረግ ዲሞክራሲያዊ ሂደት ውስጥ እኩልነታችን እናመጣለን ከሚል ድምዳቤ ቢደረሱ ኖሮ ወያኔ 27 ዓመታት ሙሉ በላያችን ላይ ባልተጫነ ነበር፣ ስቃያችንም ባልበረከተብን ነበር። ወያኔዎችና የሌሎች ዘረኞችን ጠባቦች በዘሩት የጥላቻ መርዝ መሆኑን ላፍታ እንኳን መዘንጋት የለብንም። መርጊያ ሙላት ከድሬዳዋ።
አድማጮቻችን ለዛሬ ዝግጅታችን የመጨረሻውን ደብዳቤ የላኩልን ጸጋዬ ዶርዜው ከሽሮ ሜዳ አዲስ አበባ ናቸው። የተወደዳችሁ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። በዚህ ደብዳቤ ማንሳት የፈለግኩት ሰሞኑን ስቀመጥ ስነሳ የሚያብከነክነኝን ሐሳብ ነው። ፍሬ ሐሳቡ ትርጉሙን አበጥረው ለተረዱት ለጥ ያለ ሜዳ ላይ ፈረስ እንደ መጋለብ ያለ ነው። ጉዳዩ ፍቅር ነው። መቼም ከወጣት እስከ አዛውንት የፍቅርን ትርጉም ለማብራራት የሚቸገር ያለ አይመስለኝም። ፍቅር ብሎ ጊዜያዊ የሚባል የለም ባይ ነኝ። ጊዜያዊ ፍቅርም አለ የሚል ሙግት የሚገጥሙኝ ብቅ ማለታቸው አይቀርምና መልስ እሰጣለሁ። ፍቅር ተብሎ ጊዜያዊ የሚባለው ሽርሙጥና ነው። ይሄ በየትኛውም መለኪያ ፍቅር ሊባል አይቻለውም። ወደ ዋናው ሐሳብ ከማለፌ ይህን ላስቀድም። ወጣት የኢሃፓ አባላትና ደጋፊዎች እውቀት በመጠየቅ ይሸመታልና አንጋፋ ኢሃፓዎችን በየአጋጣሚው ስታገኙ ፍቅርን እንዲያስረዷችሁ ጎትጉቷቸው። አንዳንድ ልጅ ከእናቱ የሆነ ነገር ለማግኘት እየሳመ ያንቆለጳጳሳታል፣ ይለማመጣታል። በዚህ ሁኔታም የፈለገውን ያገኛል። ይህም ወስላታነት እንጂ ፍቅር አይባልም። እቁ ገጣሚ መንግስቱ ለማ فكرم مندسو تولدو قلمتو قتشاي هونال دقمو تملسو يمتل قواترو على تشاچو اندهي اللوم فكر سايحون يمدارات زمن اللمانسات يمسلينيال فكر مالت دمن ناس قاسي لابسنو يفكر كاسكا يهيوت في الصامينو فكر كماتات اسكا ماغنيت كماغنيت بوهالا ماتات بكستنكو للشرف وزوم ايدا منم فكر كاسنساتو اسكا لتموتون دببة انداشتة يمينورنو እርግጠኛኝ በተዳርጎ ጆስት ያላችሁ ይህን ያዳመጣችሁ የራሳችሁን የፍቅር ህይወት መፈተሽ ውስጥ እንደምትገቡ እኔ ላወሳው የፈለኩት የሀገር የወገን ፍቅር ነው። የሀገር ፍቅር በጸደይ አበቦና ፈክፎ በበጋ እንደሚረግፍ አበባ አይደለም። የሀገር ፍቅር ሁሌም አበባ ሁሌም እሸት ነው። የሀገራችን መሰረቷ ቅድመ አያቶቻችንና አያቶቻችን አጥንቶቻቸውን ከስክሰው ደማቸውን አፍሰው ዳር ድንበሯን በማጽናታቸው ነው። የዚህ ዘመን ሙጃ ምሁራን ሙጃ ፖለቲከኞች አጼ ምኒልክን በጸረ ዴሞክራሲ ሲከሱና ሲያወግዙ በሰማው ቁጥር በመማር ስም ትምርትን ያዋረዱ መኖራቸውን ያስታውሰኛል። አጼ ምኒልክ ሰውን ሰው እንዳይሸጠው እንዳይለውጠው አዋጅ በማወጃቸው ዴሞክራሲ አራማጅ ያሰኛቸዋል ባይ ነኝ። ያገር የወገን ብሎም ለሰው ልጅ በአጠቃላይ ዲኖራን የሚገባው ፍቅር ከዘመናት ባንዱ ተከስቶ ከእለታት ባንዱ የሚጠፋ የሚከስም አይደለም። በበኩሌ አገሩንና ወገኑን የማይወድ ሰው ሳይሆን ባፉ በልቶ ባፉ እንደሚያስወጣ ጉማሬ ነው እላለሁ። ያሁኑ የወያኔ ጠቅላይ ሚኒስትር ኢትዮጵያን ከመጪው ትውልድ በውሰት የተቀበላት እንደሆነች ተናገረው ጥቂት የማይባሉ ሙጃ ምሁራንን እጹብ ማሰኘቱን አስተውለናል። እኛ ግን ኢትዮጵያ ከጀግኖች አርበኞች አባቶቻችን የተረከምናት በመሆኗ ዛሬም ለአንድነቷ ዛሬም ለህዝቦቿ ነጻነት ዛሬም ለሴቶች እኩልነት ዛሬም ለእኩል ስራ እኩል ክፍያ ዛሬም ስራ ለወጣቶች በተግባር ዛሬም የህሊናና የዲሞክራሲያዊ መብቶች በተግባር ይተርጎሙ ዛሬም ወያኔ ያቆመው የዘር ግንብ ተገርስሶ ሁሉም በሁሉም ስፍራ ተዘዋውሮ የመስራት መብቱ እንዲከበር መታገል አንዱ የሀገር ፍቅር መገለጫው መሆኑን የፍኖተ አድማጮች ባንክሮ ሊያስተውሉት የሚገባ ነው ባይ ነኝ። የኢሃፓ አባላትንና ደጋፊዎችን ከኢሃፓ ጋር እንድንሰለፍ ያደረገን ፍቅር የኢትዮጵያና የህዝቧ ፍቅር ነው። ኢሃፓ የተመሰረተው በኢትዮጵያና በህዝቧ ፍቅር ተስቦ ነው። ይህ የኢሃፓና የኢትዮጵያ ፍቅር ዛሬም ትኩስ ነው። ኢሃፓ 50ኛ ዓመቱን ሊደፍን ጥቂት ምዕራፎች ቀሩት። ይህ ሁሉ ዘመን አሃዱ ብሎ ተገል የጀመረበትን የማዕዘን ደንግያ ዓላማውንና ግቡ አድርጎ ለ27 ዓመታት የወያኔ ህወሓት ፋሽስታዊ ዘረኛ አገዛዝን እየታገለ ይገኛል። ፍቅር ማለት የሀገር ፍቅር ትርጉሙ እንዲህ ይገለጻል። የሀባዎች የሚታወቁት የሞት ጽዋን እየተሽቀዳደሙ በመጨለጥ ነው። በተለያዩ እስር ቤቶች ከኔ ልቅ አንተ ብትተርፍ ለትግሉ ይበልጥ ይጠቅማል በማለት ጓዳቸውን እያተረፉ በርካቶች መተከለሽ ህይወታቸውን አሳልፈው ሰጥተዋል። ለሀገር ለወገን ፍቅር የኢሃፓ ልጆች አንድያ ህይወታቸውን ገብረዋል። ዛሬም እየገበሩ ነው። ወላጆች የተደበቁ ልጆቻቸውን አሳልፈው ለመስጠት ፈቃደኛ ባለመሆናቸው ታስረው ተገርፈው ተሰቃይተው ተገለዋል። ፍቅር ሲገለጥ እንዲህ በመሆኑ ነው። በርካታ እናቶች ከደርግ ጥይት ሸሽተው እየሮጡ የቤታቸውን ደፍ ዘልቀው የገቡ የኢሃፓ ልጆችን የቤታቸው ሸሽገው መላ እየፈጠሩ ከሞት ታድገዋል። ፍቅር እንዲህም ይገለጻል። የሀገር ፍቅር የወገን ፍቅር እንደነ ደብተራው ጸገየ ወይን ሰቆቃው ሰቆቃት በመቀበል ተገልጿል። የሀገር ፍቅር እንደ ሳሙኤል አለማየሁ የመጨረሻ ህቅታን እየታገሉ መተንፈስ ምሳሌነቱን ገዝፎ እንዲታየን አድርጓል። ለፍቅር ለሀገር ፍቅር በርካታ ነፍሰ ጡር እናቶች በመስዋዕትነት አልፈዋል። የሀገር ፍቅር ረሃብና ጥም አይረቱትም። ስለ እናት ፍቅር መናገር ሌላ እናትና እህትን በግፍ መግደል ዛሬም አዲስ በሉኝ አጨብጭቡልን የሚለው የወያኔ አገዛዝ በተናገረ ማግስት በዚህ ሳምንት አያንቱ የተባለች 23 ዓመት ወጣትና የሶስት ልጆች እናትን ሶስት አጋዚ የተባለው የወያኔ አረመኔ ጦር ወታደሮች አስገድደው ሊደፍሯት ሲሉ በመታገሏ በጥይት ግንባሯን መተው ደሟን አፈሰሱ ገደሏት። ይህን አረመኔ ድርጊት የወያኔው መሪ ተብየው ጉዳዩን አስመልክቶ ትንፍሽ አለ ማለቱ ድሮም ጽሁፈቱ የባዶ በርሜል መሆኑ ከወያኔና ከአጫፋሪዎቹ ውጭ ማንንም እንዳልሸነገለ አስተውያለሁ። ያያንቱ ደም በሚሊዮን የሚቆጠሩ ኢትዮጵያውያን እናቶችና አያቶች ደም በመሆኑ ደማን መበቀል የሁላችንም ግዴታ ነው ባይ ነኝ። ያያንቱ ግድያን ሰማ በደርግ ዘመን ግርማ ከበደ በሚባል 4 ኪሎ የመይሶኑ አረመኔ ነፍሰ ገዳይ የደረሰች ነፍሰ ጦር የነበረችው የብርሃንና ሰላም ማተሚያ ቤት ሰራተኛ የነበረችው ዳሮ ነጋሽን አስተዋወሰኝ። ዳሮ ነጋሽ እንደ ራሄል ለተሸከመችው ጽንስና ለታዳጊ ህፃናት ልጆቿ እንባዋና ፍሳ በፍቅር ተሰዋች። የሀገር ፍቅር በሽንገላ በወናፍ ጩኸት የሚተካ የሚሸቀጥ የሚለወጥ አይደለም። የሀገር ፍቅር ባፈጮሌነት ለችርቻሮ የሚቀርብ አይደለም። የሀገር ፍቅር በዘረኝነት ደዌ በታወሩ የበርካታ ንጹሃን ወጣቶችን፣ ገበሬዎችን፣ ሴቶችን፣ ህፃናትን ደም ባፈሰሱ አንደበት አይገለጽም። ወያኔዎች የሀገር ፍቅር ሲሉ የሚሸነግሉን የሚያቀሉን መስሏቸው ነው። ከእባብ እንቁላል እርግብ እንደማይፈለፈል ሁሉ ከወያኔ ጉያም የሀገር ፍቅር ያለው አይወጣም። በወያኔ በኩል አሁን የተያዘው እድሜ ለመግዛት የህዝቡን ጩኸት በመጮህ ህዝባዊ አመጹን ማሽመድመድ የሚል መሆኑን ማንም የሚረዳው ሐቅ ነው። የወያኔ መቋቋል ለኢትዮጵያ ህዝብ ለውጥ ሳይሆን መርገም መሆኑ ሊታወቅ የሚገባው ነው። የሀገርና የወገን ፍቅር በመረን ፋሽስት ዘረኞች ሲጠራ በቅሎን አለልጓም እንደማስገር ያለ ነው። የሀገራችንን ህልውና ለወናፎች እጆቻቸው በህዝብ ደም በተነከሩ ላለማስደፈር ህዝባዊ ትግሉ ህዝባዊ አመጹ ቀጥሏል። በአፈጮሌዎች መርዛም ምላስ የሀገር ፍቅራችን አይላላም። እንታገል፣ እናምጽ፣ ድሉ የኢትዮጵያ ህዝብ ነው ሲሉ ጸጋዬ ዶርዜው ከሽሮ ሜዳ አዲስ አበባ ደብዳቤያቸውን አጠናቀዋል። እኛም የዛሬ የደብዳቤዎች አምድ ዝግጅታችንን በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት።
የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 አገሬ ጫካ ነው እንስሳት አራዊት የሚፈረንጩበት ከወጥመድ ሳይገቡ ሳይነካቸው ጣላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
ሽርጣይ መቶ 67 ዓመት
ነው።